በአዲስ አበባ ከተማ ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ ቅዳሜ ማታ የደረሰው አደጋ ዛሬ 5 ቀናት አስቆጠረ። የኢትዮጵያ መንግስት ኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ በሰጡት ቃል የሟቾች ቁጥር 113 መድረሱን ነው የተናገሩት። ፍለጋው ደግሞ ቀጥሏል። በሌላ በኩል እስካሁን ምንም አይነት እርዳታ እንዳልደረሳቸው የሚናገር ወጣት የአሜሪካ ድምጽ ራዲዮ አነጋግሯል። እንዲሁም አደጋው ከደረሰ በኋላ ለተጎዱት ሰዎች ፈጣን ርብርብ አልተደረገም የሚሉ አስተያየት ሰጪዎችም ተሰምተዋል። የኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ከዚህ አደጋ በህይወት ተርፈው በተለያየ ቦታ የሚገኙ ሰዎችን ለመርዳት ጥረት እየተደረገ እንደሆነና በዘላቂነት መልሶ እንዲቋቋሙ እንደሚደረግ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች።
ሲዩም በየነ ይባላል። የ17 አመት ወጣትና የ10ኛ ክፍል ተማሪ ነው። ቆሼ የተባለ በሚጠራው ቦታ ተወልዶ ማደጉን ነግሮናል። በግቢው ውስጥም ተከራዮች እንደነበሩ ይናገራል። ሲዩም ቅዳሜ ምሽት በቤታቸው ውስጥ የደረሰውን አደጋ ሲያስረዳ በእነሱ ቤት ውስጥ አራሷን የወንድሙ ሚስት ሊጠይቁ የመጡት አክስቱና 6 ቤተሰቦቹ በአጠቃላይ ባደጋው 7 ሰው ህይወታቸውን ማጣቱን ገልጾልናል። አክስቱ፣ ወንድሙ፣ የወንድሙ ባለቤትና ልጆቻቸው ከነዚህ ጋር በአጠቃላይ 7 ሰዎች፣ የ6ቱ ሰዎች አስክሬን ተገኝቶ ሲቀበር የ3 አመት የወንድሙ ልጅ አስክሬን እስካሁን እየተፈለገ እንደሆነ ገልጾልናል። አያይዞም በግቢያቸው ውስጥ ተከራይተው የነበሩ 3 ሰዎች እንደነበሩና ከነርሱ ውስጥም አንደኛው ቤተሰብ እናት ከ2 ልጆቿ ጋር፣ ሌላኛው ተከራይ 5 ቤተሰብ ያላቸው ሲሆን 2 እንግዶችን ጨምሮ በአጠቃላይ 7 ሰው፣ 3ኛው ቤተሰብ ደግሞ 4 ቤተሰብ ሲሆኑ እናት ከ1 ልጇ ጋር በአደጋው ህይወታቸው እንዳለፈ ገልጾልናል። ስዩም እንደሚለው ከነሱ ግቢ ብቻ ወደ 17 ሰው ህይወቱ አልፏል። የእርሱን የወንድም ልጅና ከአንዱ ቤተሰብ ደግሞ የተወሰኑ አስክሬን አሁንም ድረስ እየተፈለገ እንደሆነ ገልጾልናል። ሁሉም ሰዎች ሀዘን የተቀመጡት የተለያየ ቦታ እንደሆነም ይናገራል። ሲዩም በአደጋው ልቡ ክፉኛ መጎዳቱን ይናገራል።
ሁሉም ነገር ያጣሁት ከሰውም ድቁርጥ ነገር ነው ያደረገኝ። እንዳለ ይመክሩኝ አሉልኝ ምናምን ይሉኝ ነበር እንዳለ ግራውን ነታቸው ያለው ልምሬ ሶስት ማዘቡ በጣም ነው የሚከብደው። እኔ በጣም ነው የከፋኝ። ተስፋ ነው የቆረጥኩት። ወላ
ይህ አደጋ ከመድረሱ በፊት ክረምት በመጣ ቁጥር ቆሻሻው የተወሰነ ሲደረመስ ችግር ይገጥማቸው እንደነበረ ገልጾልኛል።
ሌላ ቀን የሚደረመስ ነበረ፣ ግን ብዙም እንደዚህ አይመጣም።
ከዚህ በፊት ማለት ነው?
አዎ፣ ክረምት ሲደረመስ ነበረ። ትቦ ብቻ ነበር የሚደፍነው።
የምን ትቦ ይደፍን ነበር?
የቆሻሻው ሲታጠብ ትቦ አለ ራሱ ይሄዳል። ያን ሲደፍነው ደግሞ ክረምት ዝናብ በሚዘንብበት ቁጥር ወደ ቤት ይገባ ነበር። እኛ ቤት ደግሞ አይደርስም ነበር። እንደዚህ ወደ ውጭ ወጣ ወጥ ኮብልስቱን አንቀር በጣም ተከምሮ ነበር። እንደ ተራ ነገር ነው።
ቤታችሁ ተረፈ?
አይ ምንም የተረፈ ነገር የለም። አልተረፈም ምንም ነገር።
ከዚህ በፊት ቆሻሻው ሲደፍነው ቱቦውን እንደዚህ ክረምት እንደዚህ አይነት ችግር ሲመጣ አላመለከታችሁም ነበር?
አመልክተን ነበር፣ ግን እሺ እንደማ ማንም ችላ ብለዋል። ብዙ ጊዜ አመልክተናል።
እርዳታ ተደረገላችሁ?
እስካሁን ምንም አይነት እርዳታ አላየሁም።
ምግብ እንዲህ ማን ነው የሚረዳችሁ አሁን?
ምግብ ነው እንጂ የሚለበስ ነገር ምንም ወላ ወረዳ ነው የሚሉ የሚያስቀምጡት፣ ግን እስካሁን ምንም ነገር አልመጣም።
እና ምን ላይ ነው ያላችሁት እናንተ አሁን?
ያው በአንድ ልብስ ምናምን ነው ያለን። እስካሁን
የት ነው ያላችሁ?
ድንኳን ተተክሎልን እዛ ነው ያለ ነው።
ማን የተከለው ድንኳኑን?
ያው ማህበሩም አለ እዛ።
የምን ማህበር?
እድሮች፣ የእድር ቤት። ያው ከዚህ ቤትም ጎርፍ ሲገባም ይተክሉልን ነበረ።
አሀ፣ ጎርፍ ሲመጣም ወታችሁ ይተከልላችሁ ነበር? ስለዚህ እንዴት ነው ታዲያ እርዳታ የሚመጣ? አሁን መንግስት እርዳታ እየሰጠን ነው ይላል ለዜጎቹ።
አረ ምን ነገር እንዳየሁት ምንም የሚፈታና የሚበላ ብቻ ነው የሚመጣው፣ ሌላ ነገር ምንም የለም።
ማምሻውን ያነጋገርኳቸው የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ አሁን በህይወት የተረፉትን ሰዎች ለመርዳት ከፍተኛ ርብርብ እየተደረገ እንደሆነ ይናገራሉ።
በዚህ አደጋ ለተጎዱት ድጋፍ እየተደረገላቸው ነው። እንዲሁም ደግሞ ፍለጋውም ቀጥለዋል። እንግዲህ ትናንትና የከተማ ከንቲባ ዝድር ባኩማ እንደገለጹት ወደ መጠናቀቁ ተቃርበዋል። ከዚህ በኋላ የሚሆነው የአደጋው መንስኤ የሚያጠና አካል በአዲስ አበባ ዩኒቨርሲቲና ከቴክሳስ ዩኒቨርሲቲ እንዲያጠኑ የተጀመረ እንቅስቃሴ አለ። እንግዲህ እንደምታውቀው ይሄ በጣም አሳዛኝ ክስተት ነው። መንግስት ደግሞ በተቻለ መጠን ከህዝቡ ጋር በመሆን ዜጎቻችን፣ ባለሀብቶችም፣ አርቲስቶችም እየተረባረቡ ነው ያለው። የሃይማኖት ተቋማትም በተጎዱት ወገኖቻችን ጎን ለመቆም ዛሬም የከንቲባው ጽህፈት ቤትም ድጋፍ ለማድረግ በሚፈልጉት ወገኖቻችን ተጨናንቆ ነው የዋለው።
ሰዎቹ ለአደጋው ተጋላጭ ሆኑ ቦታዎች መነሳታቸውን የኔ ነው የሚሉት ምንም ነገር ስለሌላቸው ሁሉም ሰው ተባብሮ ድጋፍ በማድረግ ሊያቋቁማቸው እንደሚገባ አሳስበው
ድጋፉ በአይነትም ሊሆን ይችላል በካሽም ሊሆን ይችላል አዲስ አበባ ከተማ አስተዳደር ከኢትዮጵያ ንግድ ባንክ የሳብ ቁጥር ከፍቷል አካውንት ከፍቷል በዛ ላይ ያስተዋወቀ ነው ማንኛውም ሰው ሀገር ውስጥም ውጪም ያለው ሀገር ወዳድ ዜጋም ድጋፍ ማድረግ ይችላል ማለት ነው ለተጎዱት ወገኖች እስካሁን ወይ ደግሞ ለጊዜያዊነት እንዲቆዩ የተደረገ ስፍራ አለ በብዛት ይገኛሉ ያን ብቻ ሳይሆን ደግሞ አደጋው በደረሰበት አካባቢ በራሳቸው ከዛ ያልወጡና በጊዜያዊነት እዛው መቆየት የሚያስችል ስፍራ የቆዩበት ሁኔታ አንዳንዶች አሉ እነሱም ሳይዘነጉ እንግዲህ አስፈላጊ ድጋፍ እንዲደረግላቸው ጥረት እየተደረገ ይገኛል ማለት ነው።
ዶክተር ነገሪ አካባቢውን በተመለከተ አሁን የነፍስ ማዳኑ ስራ ከተሰራና ነገሮች ከተረጋጉ በኋላ የሚታይ ይሆናል ብለዋል። እዛ ቦታ ላይ እየተደረገ ነበር ስለተባለው ግንባታም ጠይቂያቸው ነበር።
በአፍሪካ የመጀመሪያ የሆነ ቆሻሻን ወደ ኃይል ማመንጫ የሚቀይር አንድ ፋብሪካ እዛ አካባቢ ተገንብቶ ኦልሞስት ተጠናቋል። ይሄ ፋብሪካ ከአዲስ አበባ ከተማና ከአካባቢው የሚወጡትን ቆሻሻ በመጠቀም ፕሮሰስ በማድረግ ወደ 50 ሜጋዋት የሚያመነጭ ፋብሪካ ነው እየተገነባው። እንግዲህ ይሄ አካባቢ በጣም ሰፊ ቦታ ነው የያዘው ቆሼ ተብሎ የሚታወቀው አካባቢ ማለት ነው አሁን የተደረመሰው። ስለዚህ ለወደፊት አሁን በተሰራው በአዲሱ የከተማ ማስተር ፕላን የተያዘ የልማት እቅድ አለ ማለት ነው። በዛው እቅድ መሰረት መንግስትም ቀድሞ እኮ እዛ አካባቢ ኖሮ የነበሩትን ወገኖች ከዛ እንዲነሱ በማድረግ የራሳቸው ቦታ ወይ ደግሞ ሁኔታዎችን በማመቻቸት ያንን አካባቢ መልሶ ለማልማት በፕላን ውስጥ የገባ ጉዳይ ነው ማለት ነው። እሱ ተግባራዊ ይሆናል ትክክል ያለ ነው ይሄ አደጋ በድንገት የተፈጠረው። ለወደፊትም ደግሞ ከአደጋው የተረፉትን ለማቋቋም ጥረቱ ይቀጥላል። አካባቢውንም ደግሞ በታቀደው መሰረት ልማቱ ይከተላል ማለት ነው። እሱ
ዶክተር ነገሪን ካነጋገርኩ በኋላ ሚፍታህ የተባለ ወጣት እህቱ ከነቤተሰቦቿ በዚህ ቦታ የሞተችበትና የባልና ሚስት ቤተሰብ ተለያይተው ሀዘን እንደተቀመጡ ገልጾ በእነርሱ በኩል ምንም የተለየ ያገኙት እርዳታ እንደሌለ ተናግሯል። ታ አሁን ባለው ሁኔታ ሳይሆን በእለቱ በነበረው የነፍስ አድን ስራ ቅሬታ እንዳለው ገልጿል።
አንደኛው ታዟል የታደገውም ድመሪ ትኛታል ብሎ ነበር እነው ከሚስቷስ ለቀውለ ሰዓት ስለዚህ ያለቀስ ምንድነው በራስ መኪና አምጥቶ ቆፈር ነው የሚሰጠው። ብሬውም ለዲክ ላይ 5 ሰዓት እኩል ላይ አንዱ የገባው በጎማ የነበረው ስካባተር ማለት ነው። በቤቱ ሙሉን ጠረገውና ጎማ ይተኛል ጎማ ውስጥ የሚተኛ ከዚህ በር አላልፈ ብሎ ጥሎ ሄደ። ጎማ ይተኛ ብሎ እንኳን የሚያስገድሉት የሚያሰራው ሰው አልነበረ። ሰዓት ያኛው ጎማ ይተኛል ያለው መኪና ባለ ጎማ ነው መተኛ የሚሰራው ይጠረገለ ያም ጎማ ነው ጎማ ነው በቃ ጎማ ስለሚተኛ እኔ ከዚህ በላይ መሄዳል የፖሊስ አካሎችን ሊያስገድዱት አልቻሉ። ጎመይተኛ ብኛል ብሎ ይሄዳል። ከነገ ከጠዋት 3 ሰዓት ምናምን ነው የመጣ ያስመጣ ነው።
ስለዚህ የተረፉ ቢኖሩ የማውጣት እድሉ ይኖር ነበር ማለት ነው።
በስ ቢመጣ መኪናው ቢመጣ ከኛ ጀርባ ጋር ሴቷ ጆን እንዲያለች እንኳን እንዲያለች ሂዶ አይቷትን ሊያውጡ አልቻሉ ነበር። እሱ መዳን ይችል ነበር ከማተር ቢኖር።
አይታችሁ ነበር እጅ የሚያውለበልብ ሰው?
አዎ አሳይተናል ለፖሊስ። አላ በከይረ ነው ሁሉም ነገር ያነሳው።
ከእናንተ ጀርባ የነበሩ ልጆች ቁርአን ይቀራሉ የተባሉት ምን ያህል ነበር ቁጥራቸው?
ሰላም ነው ኡስታዙ ለዛው ወድ ድረስ ዲቡታ ነኝ ያለው ይያሉ ይተኩሙ ነበር አሉ። በሱም የሰማነው እዛ አብር ላይ ሆነ ወደ ሚዲሊክ ምናም ወደዛ ስንሮራ የሰማነው እየደወሉ ነበር ዲቡታ ነኝ ያለው ይያሉ ነበር አሉ። እኛ ያው ሚሰው ነው የነገረ የኔን ብቻ ሳይሆን ታገሉ ዘመዶቻችን
ብዙ ነበሩ ዘመዶቻችሁ እዛ አካባቢ ያሉት?
ሁሉም ነው በዚህግነት ሁሉም ዘመዶች እህት ወንድም አባቱ ሁሉም ነገራችን ናቸው።
ሚፍታህ የሚለው አደጋው የደረሰው ቅዳሜ ከምሽቱ 8 ሰዓት መሆኑን እስከሚቀጥለው ቀን ጧት ድረስ ከአደጋው የተረፉትን ለማውጣት የተደረገው ጥረት አነስተኛ መሆኑን ቆፋሪ መኪኖቹ በጣም አነስተኛ እንደነበሩ ከመጡም በኋላ በቆሻሻው ውስጥ እጇን የምታውለበልብ ሴት እያዩ ሁሉ የቆፋሪ መኪናው አሽከርካሪ ጎማ ይተኛብኛል ወደዛ አልሄድም ሲል ያስገደደው አካል እንዳልነበር ተናግሯል። እነዚህንና ሌሎች አጠቃላይ መረጃዎችን በተመለከተ ከአዲስ አበባ መስተዳደር የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ወይዘሮ ዳግማዊት ሞገስ መረጃ ለማግኘት ያደረኩት ከፍተኛ ጥረት ሊሳካልኝ አልቻለም። የፌዴራል ኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ግን መንግስት በየጊዜው አስፈላጊው መረጃ ለዜጎች ይሰጣል ሲሉ ቃል ገብተውልናል። በተያያዘ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሐዘን መግለጫ አውጥቷል። በደረሰው አደጋ የህይወት መጥፋት፣ መቁሰልና ከመኖሪያ ቤታቸው የመፈናቀል አደጋ የተሰማውን ጥልቅ ሀዘን በመግለጫው ላይ አስፍሯል። አያይዞም ህይወታቸው ላጡት ወገኖች፣ ቤተሰቦችና የመቁሰል ጉዳት ለደረሰባቸው ወገኖች መንግስት ካሳ እንዲከፍልና ለመፈናቀል አደጋ ለተጋለጡት ደግሞ የመልሶ ማቋቋም ስራ እንዲያከናውን በመግለጫው አሳስቧል።